ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 7 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 7 ቀን 379 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዝግጅታችንን በዜና እንጀምራለን። በማስከተልም ምረጠን የሚባለው የትኛው ህዝብ ነው በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ፣ ከዚያም ደግሰው ጎልማ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። በማከታተልም ከዚህ ቀደም ከዝግጅት ክፍላችን ቀርበው የነበሩ ሁለት ጽሑፎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በትግራይ ወንጀለኞች የተባሉትን የወያኔ መሪዎች የማደኑ ተግባር እየቀጠለ መሆኑ ቢገለጽም እስካሁን ምን ያህል እንደተያዙና የተያዙትም እነማን እንደሆኑ ከአገዛዙ በኩል የተሰጠ ይፋ መግለጫ የለም። ቆስሎ ከተያዙት መካከል ፈዝለወርቅ ገብረ እግዚአብሔር፣ ሞንጆሪኖ እና ስዩም መስፍን እንደሚገኙበት፣ ሊያካሳና ሙሉ ገብረ ህይወት የተባሉት የወያኔ አመራር አባላት ደግሞ እጃቸው መስጠታቸውን፣ እንዲሁም ዓለም ገብረ ውሃድ በጥይት ተመቶ መሞቱን የሚገልጹ ዜናዎች አንዳንድ ለአገዛዙ ቅርብ የሆኑ ምንጮች በማህበራዊ ሚዲያ ሲያሰራጩ ቆይተዋል። በትግራይ የጸጥታ ሁኔታ ምን እንደሚመስል ከገለልተኛ ወገኖች የሚቀርቡ ዜናዎች ባይኖሩም ትጥቅ ለማስረከብ የአገዛዙ ባለስልጣኖች የሰጡት የጊዜ ገደብ ማክሰኞ ታህሳስ 6 ቀን የተጠናቀቀ መሆኑን የአገዛዙ ባለስልጣኖች ገልጸዋል። እስካሁን በርካታ ሰዎች ትጥቃቸውን እንዳስረከቡ ከመገለጹ በስተቀር ከወያኔ ታጣቂዎች መካከል ምን ያህል እንደሚሆኑና የት ቦታ ትጥቃቸው እንዳስረከቡ ዝርዝር መግለጫ አልተሰጠም። አገዛዙ በተጨማሪ በሰጠው መግለጫ ትጥቅ መኖሩና አለመኖሩን ለማረጋገጥ ከእንግዲህ ወዲያ ቤት ለቤት ፍተሻ የሚካሄድ መሆኑንና ትጥቅ የተገኘበትም ሰው ለፍርድ እንደሚቀርብ አስጠንቅቋል። ይህ በእንዲህ እንዳለ በትግራይ በተካሄደው ጦርነት ሳቢያ በትግራይ ውስጥ ከአንድ ቦታ ወደ ሌላ እንዲሁም አዋሳኝ ወደ ሆኑት ወደ አማራና አፋር አካባቢዎች የተፈናቀሉ ዜጎች ቁጥር ከ63000 በላይ መሆኑን የተባበሩት መንግስታት ድርጅት አስታውቋል። እነዚህ ተፈናቃዮች የምግብ፣ የውሃ፣ የንጽህና መጠበቂያና የሕክምና አቅርቦቶች የሚያስፈልጓቸው መሆኑን ተገልጿል። በትግራይ አካባቢም የምግብና የውሃ እንዲሁም የመሰረታዊ አገልግሎት እጥረት እንዳለ የተባበሩት መንግስታት ድርጅት ባለስልጣኖች ገልጸዋል። ከዚህ ጋር ተያይዞ 2.3 ሚሊዮን ህፃናት ከሰባዊ እርዳታ አቅርቦቶች መሆናቸውን ዩኒሴፍ የተባለው የተባበሩት መንግስታት ድርጅት የህፃናት መርጃ ተቋም አስተውቋል። ከነዚህ ውስጥ አብዛኞቹ የተሰደዱና የተፈናቀሉ ናቸው ያለው ዩኒሴፍ መግለጫ ለህፃናት የሚሰጠው እርዳታ አቅርቦት በዘገየ ቁጥር ምግብ፣ አልሚ ምግቦች፣ ህክምና፣ ውሃ፣ ነዳጅና ሌሎችም አስፈላጊ ነገሮች እያጠሩ ወደ ከፋ ሁኔታ ያመራሉ በማለት ከሳሰበ በኋላ ተቃውሞ አገዛዙ ያለምንም ቅድመ ሁኔታና ማንንም ባላገለለ መልኩ አፋጣኝና ዘላቂ የሰብአዊ እርዳታ አገልግሎት እንዲያመቻች ጠይቀዋል። ከአገዛዙ ጋር የሰብአዊ እርዳታዎችን ለዜጎች ለማድረስ ስምምነት ላይ ቢደርስም እርዳታዎቹን ለማድረስ አልተቻለ እየተባለ ነው። ከዚህ ጋር ተያይዞ ይመስላል የአውሮፓው ህብረት ለኢትዮጵያ የሚያደርገውን 90 ሚሊዮን ዩሮ የባጀት ድጋፍ ያራዘመ መሆኑ ታውቋል። የአውሮፓ ህብረት ይህንን የባጀት ድጋፍ ያራዘመው አገዛዙ የሰብአዊ እርዳታ ወደ ትግራይ እንዲሄድ ባለማድረጉ የሚዲያ ሰዎች እንዲገቡ ባለመፍቀዱና ጦርነት እንዲቆም ጥረት ባለማሳየቱ ነው ተብሏል። በአንዳንድ ምንጮች መሰረት ጦርነቱ በሺዎች የሚቆጠሩ ዜጎች የተገደሉበት ሲሆን ወደ ሱዳን ወጥ የተባሉትም ከ60 ሺህ ሰዎች በላይ ጨምሮ በአጠቃላይ 950 ሺህ የሚሆኑ ዜጎች ከቤት ንብረታቸው እንደተፈናቀሉ እየተነገረ ነው። በቤንሻንጉልና በወለጋ በንጹሃን አማሮች ላይ እንደሰው ግድያ እየቀጠለ መሆኑና እንዲሁም በደቡብ አካባቢ በኮንሶ እየተካሄደ ያለው ግጭት አሳሳቢ ደረጃ ላይ ደርሷል ተብሏል። በቤንሻንጉል ጉሙዝ በተለያዩ አካባቢዎች ሰሞኑን አሸባሪዎች በርካታ የአማራ ተወላጆች በስለትና በካራ መግደላቸው የተነገረ ሲሆን በአካባቢው ጸጥታን ለማስከበር የተቋቋመው ኮማንድ ፖስትም ሆነ የአካባቢው አስተዳደር አሸባሪዎችን ለመቆጣጠር ያልቻሉ መሆናቸው እየተነገረ ነው። በመተከል ዞን ከማንዱራ ጉባ ድባጤ ጋሊሴ ቡለን ዳንጉር እና ወምበራ የተፈናቀሉ ዜጎች ቁጥር ከ30 ሺህ በላይ ሲሆኑ አስቸኳይ እርዳታ ያስፈልጋቸዋል ተብሏል። በመስራቅና ምዕራብ ወለጋ ባለፉት ጥቂት ቀናት ብቻ የተገደሉ የአማራ ተወላጆች ከ70 በላይ መሆናቸውን ከተለያዩ አካባቢዎች ከሚደርሱ መረጃዎች ለማወቅ ተችሏል። በኡምሩ ወረዳ ከሚገኘው አጋምሳ ቀበሌ ብቻ ከ8 ሰዎች በላይ ሲገደሉ 12 ሰዎች ታፍነው የደረሱበት አልታወቀም ተብሏል። በወረዳው ወፌ ኢላሙ ከተባለው ቀበሌ 16 ሰዎች ሲገደሉ ዋቢ ሊቁማ ከተባለው ቀበሌ ደግሞ 36 ሰዎች መገደላቸውን እንዲሁም ጆጅ እገር ከተባለው ቀበሌ 8 ሰዎች መገደላቸውን መረጃዎች ይጠቁማሉ። ከወለጋ የተለያዩ አካባቢዎች የተፈናቀሉ ዜጎች ጎጃም ቡሬ የገቡ መሆናቸውን ታውቋል። በተያያዘ ዜና በደቡብ አካባቢ በኮንሶ ዞን የተከሰተው የእርስ በርስ ግጭትም አሁንም ያልበረደ መሆኑን እየተነገረ ነው። ባለፈው ዳር ወር ብቻ በኮንሶ ዞን 68 ሰዎች ሲገደሉ 49 ሰዎች የአካል ጉዳት የደረሰባቸው መሆኑና እንዲሁም በርካታ የንብረትና የቤት እንስሳዎች መውደማቸው ተነግረዋል። በአዲስ አበባ የኮሮና ቫይረስ በጣም እየጨመረ በመምጣቱ ምክንያት የእስተንፋስ እገዛ የሚያደርጉት ማሽኖች ሙሉ በሙሉ ጥቅም ላይ በመዋላቸው ወረፋ መያዝ ተጀምሯል ተብሏል። እስከ 13 ህመማኖች ወረፋ እየጠበቁ የሚገኙ መሆናቸው የሚገልጹ ሆስፒታሎች ባለሙያዎች በአሁኑ ወቅት በአዲስ አበባ ውስጥ ለኮቪድ ጽኑ ህክምና የሚሆኑ አልጋዎችና ማሽኖች ሙሉ በሙሉ የተያዙ መሆናቸውን የህሙማኑ ብዛት ከአቅማቸው በላይ መሆኑን አስታውቀዋል። ወደ ጽኑ ህሙማን ክፍል ከሚገቡ ታማሚዎች መካከል 59 ከመቶ የሚሞቱ መሆናቸውን ተገልጿል። አንጋፋውና ታዋቂ የጥበብ ሰው ተባባሪ ፕሮፌሰር ተስፋዬ ገሰሰ በ84 ዓመታቸው ከዚህ ዓለም በሞት ተለይተዋል። ታዋቂው ተስፋዬ ገሰሰ የተወለዱት ሐረር ክፍለ ሀገር ሲሆን በአዲስ አበባ በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላ በአሜሪካን ሀገር በቲያትር ሙያ ሰልጥነዋል። በሙያቸውም በርካታ የቲያትር ድርሰቶችን ደርሰው ስራ ላይ ያወሉ ሲሆን እንዲሁም ቲያትሮችን በመተወን ይታወሳሉ። በአዲስ አበባ ዩኒቨርሲቲ የቲያትር መምህር በመሆን ሲያገለግሉ የቆዩ ከመሆናቸውም በላይ በዩኒቨርሲቲው ውስጥ የተቋቋመውን ኪነ ጥበባት ቲያትር ከመሰረቱት መካከል አንዱ ናቸው። ነፍስ ይማር በማለት ለቤተሰቦቻቸውና ወዳጆቻቸው መጽናናትን እንመኛለን። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Hello.
ምረቀን የሚባለው የትኛው ህዝብ ነው? ትግራይ እየታመሰች ነው። ወለጋ በከፊል የአማራ ብሔረሰብ የስቃይ መሬት መሆኑን እየቀጠለ ነው። በደቡብ ባንድነትም በጉርብትናም ሳይሆን በመጠባበቅና በመፈራራት የሚኖሩ ብሔረሰቦች የሚሰቃዩበት ምድር ሆኗል። የሲዳማ ክልል መሆን ለጉራጌው፣ ለወላይታው፣ ለኮንሶው፣ ለዶርዜው የሚሰጠው ምን ጥቅም አለ? እንዲያውም በጋራ የመሰረተውን አዋሳን አሳጣው። ያፈሰሰውን ንብረትም አዘረፈው እንጂ የክልል ልዩ ኃይል ተብየው የወገነው በገዢዎቹ ቡድን ካልሆነ ከህዝብ መሆኑ የማይታይበት ወቅት አሁን ነው። ይህም በተለያዩ ስፍራዎች ከወንበዴ ዘረኞች ጋር እየወገኑ ንጹሃንን ሲጨፈጭፉ የነበሩትን ሰርጎ ገቦች መንጥሮ ማውጣት፣ ወገናዊነቱን ለገዢዎች ሳይሆን ለህዝብ ማሳየት ይተበቀበታል። እስካሁንም ድርጊቱ አልተገታም። እናም ያገር ህልውና አልተጠበቀም። አንጻራዊ ሰላም ለማግኘት አልተቻለም። ምን እየተሰራ ምን እየታሰበ ነው ያለው? በርግጥም ኃላፊነት የሚሰማቸው ሰዎች ናቸው በስልጣን ላይ ያሉት። የምርጫ ቦርድ አባላት ምኑን ይዘው ነው ህዝብ ለሰላማዊ ምርጫ ዝግጁ ነው ብለው መመስከር የሚችሉት? የቱ ላይ ነው ሰላሙ? ሰላም ማለትስ ምን ማለት ነው? ጊዜውን ሲጠብቅ የቆየው ህዝብ ፍላጎቱን ለማስመስከር እድሉን ሲያገኝ የሚያሳየው ሰላማዊ ሰልፍና ትግል በአገሪቱ ውስጥ ሰላም እንደነበረ ይመሰክራል። ዛሬ በበጌ ምድር እና በትግራይ መካከል ያለው የድንበር መተላለፍ ጥያቄ በማን የተፈጠረ ነው? በምንስ መልኩ ነው ሊለወጥ የሚችለው? የምክር ቤቱ፣ የምርጫ ቦርዱ፣ የሌሎችም አካላት ሰራተኞች ለማን ነው እየሰሩ ያሉት? ለህዝብ ወይስ ለገዢዎች ጥቅም? የኢትዮጵያን ህዝብ ትግል ያመጣው መደባዊ በደልና ግፍ መለወጥ አለበት በሚል እንጂ ያልተደራጀው ውንብድና በተደራጀው ውንብድና ይቀየር ለማለት አይደለም። የዘረኝነት አስኳል ወደ ጫጩትነት ይለወጥ በማለት አይደለም። የትግሉ እድገትና ይዘት ቅርጽ እንዲያጣ የተደረገው በአምባገነን ግለሰቦችና በተደራጁ ደንቆሮች ተመርቶ ነው። የኢትዮጵያን ህዝብ እድገት ማየት የሚቻለው በልምላሜ፣ በብልጽግና ወይስ በረሃብና በሰቆቃ፣ በፍርሃትና በጭንቀት? የደረስንበት ወቅትና ሁኔታ በታቀደልን የጥፋት መንገድ ላይ ጉዞን ለመጀመር የሚያስችል ነው። ሁኔታውን ለመቀልበስ የራያና የወልቃይት ጠገዴን ጀግንነት ማክበርና መደገፍ ያስፈልጋል። ህዝብ ደመታል ከተባለ ከዚህ በላይ የሚያሳየው ነገር አይኖርም። የትግራይ ህዝብ ከወያኔ ጋር ያልቆመና በግድ በተጽዕኖ የቆየ መሆኑን በዝምታው አስመስክሯል። ከጥቂት ግብረበላዎች በስተቀር የሚጮህ የለም። አሁንም ችግሩ የገዢዎች ፍላጎት እንጂ የህዝብን ጥቅም በመፈለግ የሚደረግ አለመሆኑን የሚያሳይ ነው። አገርንና ህዝብን ለመታደግ ስደትን ሞትን አለመረጋጋትን ለማስወገድ መሆን ያለበት ወደ ቀድሞ ፍቅር አንድነትና መስተሳሰብ ባስቸኳይ መዛወር እንጂ በመገዳደልና በመጠፋፋት ማንነትን ማስመስከር እንደማይቻል መረዳት የግድ ነው። በመደናቆርና በማጭበርበር በጎጠኝነትና በዘረኝነት ስሜት እድሜን ማራዘም ይቻል ይሆናል። ችግርን ማስወገድ ግን የማይታሰብ ነው። ወያኔን ለመታገል የተወሰደው ህዝባዊ ትግል ውጤት ያሳየው ዘግይቶ ነው። አሁንም የዘር ልዩነት እድገት ያመጣል ብሎ ማሰብን አሽቀንጥሮ መጣል ያስፈልጋል። ለግለሰቦች የህብረት ዘረፋ እድል መስጠት አገርን ለማስጠፋት መተባበር እንጂ የህዝብን ሰላም ለማስመለስ የሚያስችል አይደለም። አማራውና መከላከያ ኃይሉ ያስገኙት የመሬት ጥያቄ መልስ በኢትዮጵያዊነቱ ተከብሮ መቀጠል ይኖርበታል። የወደቀው የወያኔና የፈረሰው የኢህአዴግ የስምምነት ሰነድ ሊገዛው አይገባም። አዲስ ግንኙነት በቆየ የኢትዮጵያዊነት ስሜት ላይ ተገንብቶ መቀጠል ይኖርበታል። የኢትዮጵያ ህዝብ ዝም ማለቱ፣ መስማማቱ፣ ሰልፍ መውጣቱ፣ መከፋቱ ወይም መደሰቱ ተደርጎ መተርጎም የለበትም። የደቡብም የምስራቅም የሰሜንም የምዕራብም ነዋሪው ኢትዮጵያዊ ሁሉ ጊዜ ስለጋራ አገሩ ኢትዮጵያ የሚለው አለው። የሚለው የሚያስጠቃው የሚናገረው የሚያስገድለው ሆኖ ለ30 አመታት ዘልቋል። መሰቃየቱ ተሸናፊና በዘር አማኝ አላደረገውም። ዘረኝነት የጥቂት ካድሬዎችና የህዝብ ጣላቶች ፍላጎት እንጂ የህዝብ እንዳልሆነ ተረጋግጧል። እንዲያ በጥቂት የቀሩ አባላት ሲጀጋነን የነበረው ጃዋር ድምጹን አጥፍቶ የእስር ቤት አልጋውን እያነጠፈ ነው። ምንም ከዚህ የተሻለ የሚሆን ነገር የለም። ችግሩ አገዛዙ ይህን አይነቱን ድርጊት ከልቡ ይፈልጋል ወይ ነው። ፈለገም አልፈለገ ግን ህዝብ ተዘቅዝቆ ከመሰቀል፣ ቆዳ ተገፎ ከመገደል፣ በእሳት ከመጋየት፣ ንብረቱን ከመዘረፍ፣ ህፃናት ልጆቹ ሲታረዱ፣ ሌላ ሌላውን ትተን ከማየት በላይ ሰቆቃ ይደርስብኛል ብሎ አይልም። በመሆኑም በተለይ በአማራው ላይ የተሰነዘረው ጥቃት መታጠፍ አለበት። ይቅር ከመባባል፣ ሰላማዊ የሽግግር መንግስት ከመመስረት፣ በኢትዮጵያዊነት መንፈስ ከመያያዝ ውጭ የነብርን አንዲቷን የቀለም አይነት መዝዞ የተሟላ ነብር አድርጋለሁ ብሎ ማለት የማይሰራ መሆኑ በወያኔዎች ሙከራ፣ በኦነጎች አምሮት መክሸፍ ተመስክሯል። ኢትዮጵያ አትለዋወጥም። የሚለወጠው ኢፍትሃዊ አስተዳደሯ ብቻ ነው። አዲሱ ሹም ቢያውቅ እሰየው፣ ካላወቀም ህዝብ ለህልውናው ሲል እንዲያውቅ ያደርጋል። ህዝብን ማደናበሩ ግን ያበቃ ነው። ድል ለኢትዮጵያ።
ገደሉ አፍቃሪ እየሞቱ ተደማሪ ገዦች እንደፈለጉ የሚያሽቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባብ የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ይልቅ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው እንዴታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረኝ የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያስገዱት አይችሉም። ባንዳስ ካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልቧ ኗሪ ሹመኛ ኗሪውን እያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ ምላሽ በመወገዱ በጎረቤት ዘንድ ሹክሹክታ ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከ መሆን ሊደርስ ይችላልና አደጋ አለው። በወጣት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስፈን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውም ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን እንደምትዋት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ። ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው። መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል ይላል ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግልም ድባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የተለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢሃዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያስገደው ነገር የለም። ኢሃዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸው ነው ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በመረጥ አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ፈጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሚያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥተዋል። ትንትሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳንስ ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማወቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። በቆራጥ ትግል ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
እንብኝን በልንጂ እንብኝልኝ በልንጂ ሰላም እስክትመጣ ዘወትር ከምናለቅ ፍርዳችን ተራዝሞ በግድ ይጣሳ። ከእኛም ወደ አላሳ በግፍ በመከራ ያረር የደበን የደሰ እንዳዋራ እግር ተወርች ይዞን ያጮች መጋኛ የዳ ምሳሌ ዘወራ አብተኛ ለስደት ተጋልጠን በስደት ተዋርደን አፋችንን ደፍተን በስደትም ሞተን ከእኛም ወደ አላሳር ለገዩ ፍሪዳ ዘወትር ደም ገባር ሰንሰለት ጎሳሶች ልክ እንደወርቃማ። አዎ እምኝን በልኝ ባደግንበት ምድር በተፈጠርንባት የሁላችን ትምህርት በተቀፈረባት አንዱ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑሮ ይመቻች ኢማም ሸሁ ሙስታዝ ሙሚዱን ሙሚናት ያቆን ቀሳውስቱ ካህናት ቆጳሳት ተፍክር ስጦት ስትከተማደር ዝኑብ አይደለም ወይ ሀጫት አይሆንም ወይ እያጀማርግ ወይ አለመናገር የገዮች ወንበር ከዛሬም ድረስ ከልባሱ በስተቀር የሌለው ልዩነት አክሱም ንጉስ እንጂ የበዛ አስገበረ የስልጣኔን በር ለመስፈት የጣረ ተረ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ትቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም ይምጣ እንዴት ኑሮ ይመቻች ተረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልኪኛ አድንቅያናት የክርስትና እናት ተፋፋት ነበሯል ወይም ጭልባ አስተካክል አሰልት ነበር አምስቱ ወክሰላ ተሷሷን አማይለን ፈጣሪ ባዘዘው እሷ ምንም አንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀመጠን ማለት አንድ በሁለት ጉድጓድ ያንተም ሆነ የኔ የእሱም የእሷም ድርሻ ይህን አለም ትልቅ የተመገበልን በስተመጨረሻ ያ ካልሆነ በቀር የግል ምን ነው እምብይን በል እንጂ እምነት ምርጫችን አገረ ጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብዱላ ያችም ወለተ ማርያም ይችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ አዎ በኔ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸግር እስከ መቼ ድረስ ለገዦች ወንበር የሆንን ሙቻ ለቅዳው ትውልድ ለምን እናስተላልፍ የግፌ ደሟች እምበይን በል እንጂ መስገጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረርለን የቆጥ ተሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ ቅጣት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራ አዎ እምቢይን በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያዘርቅ አንደኛው የሚያንን እንዳሻን እንጓዝ እንዳሻን እንጓዝ በአንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለፈለቀን ባለንበት ምድር እኩል መፍት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረ ሰይጣን ደም በጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስፋልት መረጥ ድረስ መለስን ወንድ አፍርድ አደብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስር ቢቀያይሩብን አዲሱን በድንድም ስርዓቱን እስካልጣን ፈነቃቅለን ሰትም ሁሉም ወልዶ ወያኔ ልደቱ ጫሚቶ ኑሯችን እየጌጧት ማታ ለግሱ እናም አንተም ሆነ እኔ እንደየእምነታችን እንሄዳለን እንጂ ለውስጥ ደስታችን እንጂ ሞራቃችን ለአንተም ኢየሩሳሌም አገር አይደለም ለእኔም ሳውዲ አረቢያ መቾሎ ኢትዮጵያ እናም እምቢኝ ይበል እንጂ መለስን ወንድ አስርድ አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደ ወያኔ ልደቱ ጫሚቶ ኑሯችን እየየ ጧት ማታ ለቅሶ እናም እምብኝ ነው እንጂ እምብኝ እንበል እንጂ አዎ።
አድማጮቻችን በማስከተል ደግሰው ኩልማ ከአዲስ አበባ የላኩልንን እናሰማለን። አንዳይን ያለው በአሸዋ አይጫወትም፣ አንድ አገር ብቻ ያለውም በአገር ፍርሻ ተግባር አይቀልድም። ኢትዮጵያ ሀገራችን ዛሬ ከየት ተነስታ ወደ የትኛው አቅጣጫ ተጓዘች የሚል ጥያቄ ቢነሳ የሚሰጡ መልሶች በርካታ ሊሆኑ እንደሚችሉ መገመት አያዳግትም። ኢትዮጵያ ዜጎቿን ተሸክማ የኋሊት ተንደረደረች የሚሉ ወገኖች እንደሚኖሩ ገምታለሁ። ኢትዮጵያና ልጆቿ ከእሳቱ ወደ ረመጡ በሚሉት አይነት ጉዞ እየማሰነች ነው ባዮችም ይኖራሉ። بإتيوبيا تاريكوست ودى سمانيا سدست عمتاد ودى اسكوترو زمن مسافن تزمن يوالي يوشتن دردرن البايوشنا ملسسچ ويتشم منورالو ملسچو تككل بيهونم بإتيوبيا غراتشننا بزيگو چوالي كوردو مقصف تانسار بميزان بيكمتو عيمتنوم بايني يانسونال يا اكونومي دكت بيتون سرطوبنال يا پولتيكا كسرت ناين توبنال ማህበራዊ ችግሮች ዳር እስከ ዳር ተንሰራፍተውብናል ሰዋዊ ባህሪያቶቻችን እንደ እባብ ቆዳ እየተገፈፉ ከውስጣችን እንዲወጡ በስፋት ተሰርቶብናል በዚህም የእርስ በርስ እልቂት የየእለት እርኩሳዊና የተለመደ ተግባር ከሆነ በርካታ አመታትን አስቆጠረ ታሪካዊ ክብራችን ተዋርዷል የሀገራችን ሉዓላዊነት ተደፍሯል የባዕዳን ወረራ ናይንቶብናል ከፍቅር ይልቅ ጥላቻው በእጅጉ ተዘርቶብናል እንዲያው በደፈናው በኢትዮጵያ ሀገራችን ላይ ምን ያልተደረገ ምንስ ያልተደለተ ሴራ አለ በውድ ልጆቿ ኢትዮጵያውያንስ ላይ ምን ያልተፈጸመ ዘግናኝና ሳፋሪ የሆኑ ተግባራትስ አሉ ወዘተ የሚል ጥቅል ሐሳብን አስቀምጦ ለዚህ ሁሉ ያበቁንስ እነማን ናቸው የሚል ጥያቄን በማንሳት ወደ ቀጣይ አገራዊ መፍትሄዎች እንዴት እንሽጋጋራለን በሚሉ መሰረታዊ ነጥቦች ላይ መወያየቱ ይጠቅማል ባይነኝ እጅግ የዘገየ ቢሆንም ስር የሰደዱና የተወሳሰቡ አገራዊ ችግሮችን ለመፍታት ጣላትና ወዳጅን ለይቶ ማወቅና መታገል የትግል ሁሉ ቅድመ ሁኔታ ነው ጣላትና ወዳጁን በትክክል መለየት ያልቻለ ህብረተሰብ በሪያራጁን ተከትሎ ይሄዳል እንደሚባለው ነው ጣላትና ወዳጅን በሚገባ ለይቶ ማስቀመጥና መታገል የትግል የማዕዘን ድንጋይ መሆኑን በትግልና በተመክሮ በቀዳሚነት የሚሰለፈው ኢሃፓ ብዙ ብሎበታል ብዙ አስተምሮበታል ብዙ ጽፎበታል በትክክል ስንቱ አደመጠው ስንቱ ሰማው ስንቱስ ባንድ ጆሮ ሰምቶ በሌላኛው አፈሰሰው እንደሚባለው ካልሆነ በስተቀር ሰሚ ሳይሆን አድማጭ ከተገኘ ኢትዮጵያ አገራችንና የልጆቿ የለየላቸው ጣላቶቿ በዘርና ዘረኝነት አስተሳሰብ የተለከፉ ጠባቦች ጽንፈኞችና ጸረ ኢትዮጵያ ስብስቦች ናቸው በስም እናንሳቸው ከተባለም ሻቢያ ወያኔ ኦነግ ኦፌኮ ኦህዴድ ባአዴን ወዘተ የለየላቸው ጣላቶቻችን ናቸው እነዚህ ቡድኖች ስማቸውንና ቅርጻቸውን ሲለላዋወጡ ለኢትዮጵያና ዜጎቿ እንዲሁም ቆመንላታ እንደሚሉት በህረሰባቸው ይጠቅማሉ ይወግናሉ ብሎ መገመት ስህተት ነው ኦህዴድ ኦዴፓ ኦነግ ኦነግሸኔ ወይም ኦፌኮ ኢህዴን አዴፓ ስለተባሉ ካደጉበትና በውስጣቸው ካሰረጹት የከፋፋይነትና ዘረኝነት ባህል ይላቀቃሉ ተብሎ እንደማይጠበቅ በተጨባጭ እየተመለከትነው ያለ እውነት ነው። ያድዋው የነሰባት ዘረኛ ስብስብ ከኢትዮጵያና ከትግራይ ህዝብ ጥቅም ይልቅ የቡድኑ ጥቅም የበለጠበት መሆኑን በተግባር አሳይቷል። የ30 አመታቱ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ህዝብ ሴራ ለሀገር መከላከያው ተርፏል። ለፖሊስና ፌደራል ኃይላት ጥቃት በማድረስ አልታቀበም በተኙም ወት ጨፍጨፋዋቸዋል ይህ በሰሜን እዝ የመከላከያ አባላት ላይ በተኙበት በወያኔ ዘረኞችና ጨካኞች የደረሰው ጨፍጨፋና ክህደት ዘርን መሰረት ያደረገ ነው የጸያፍ ተግባር በመዕራብ በመስራቅ በደቡብ በማዕከላዊና ሌሎች አካባቢዎች የሚገኙ የመከላከያ አባላት ትልቅ ትምህርት ሰጭ ነው ከዘረኝነት እባብ እንጂ እርግብ ሊገኝ እንደማይችል ማመላከቻ ነው። ከወያኔ ጋር የተደረገ ጦርነት ተጠናቋል። ኢትዮጵያም ሰላሟ ተረጋገጠ በሚሉ ጩኸቶችና ድንፋታዎች መዘናጋት አይገባም። የወያኔዎች ጸረ ኢትዮጵያና ጸረ ህዝብ መረቦች ጠፍተዋል ማለትም አይቻልም። የኢትዮጵያ ሀገራችንና የልጆቿ መከራ ሊቀጭ የሚችለው ዘረንና ጎሳን መሰረት ያደረጉ ቡድኖችና መንግስት ከኢትዮጵያ ምድር ሲወገዱ ብቻ ነው። በዚህ በኢትዮጵያ የጭንቅ ወቅት ባለጅም ዘመን መንግስታዊ አገር የሆነች ኢትዮጵያ ከአፍሪካ ህብረት እስከ ተባበሩት መንግስታት መስራች አገር ኢትዮጵያ ለረጅም ዘመናት በፈጠረችውና ባጠነከረቻቸው መልካም የዲፕሎማሲ የኢኮኖሚ ትስስርን የፈጠረች ኢትዮጵያ ለምን ጣላቶቿ በረከቱ? ለምንስ በርካቶች ዛሬ ከህልውና ይልቅ ጥፋቷን ተመኙላት? ለምንስ የውስጥ ጣላቶቿን ይፈጥሩላታል? ለምንስ ሉዓላዊ አገርነቷን ይክዷታል ለሚሉ ጥያቄዎች ምላሹ تقرقارينا اگر افكاري يهز بغن تنجينة في اللو منغست البا اگر فمهوناتشنو بسدد ود اوروبا امریکان ريلوس چاگرات يتسددو كيروشنا ويانيوش تبابرو اتيوبيا تتفا صندق عالموام يكاتل چوهد باد دباباي سياسمو بهج يتي كلي بلو باگر منغستاتو هجل لتأييك على يتيوبيا امباسادر نينباي بغللي بماسر الجانت يما كرباوي اللينيم ወዳገራችን የውስጥ ጉዳይ ህልናችንን አዙረን سنገመገመው ኢትዮጵያ መንግስትና ህጋልባ አገር እንድትሆን በመንግስት ተብዮቹ እና ጋሻ ጃግሬዎቻቸው የተሰራውን ያህል አልተሳካላቸውም ማለት ይቻላል። ለዚህ ደግሞ ኢትዮጵያዊ የህዝብ ተስስር ገመድ ጠንካራ መሆን ኢትዮጵያዊ ባህሎቻችን ኢትዮጵያዊ እምነትና ስነ ልቦናዊ ተስስራችን ጥራቶቻችን እንዲሆን የተፈለገውን ያህል እንዳይሆን በመከላከል በኩል የተጫወቱት ቢና ቀላል የሚባል እንዳልሆነ ለመረዳት ከባድ አይሆንም። ስለ ኢትዮጵያ መንግስትና ህጋልባነት ማስረጃ ለማጣቀስ የመንግስት ሹመኞች ካድሬዎችና ሌሎች ዘረኞች በመተባበር የፈጸሟቸውንና እየፈጸሟቸው ያሉትን የባሌ ያርሲ ያሐረር የወለጋ የቤኒሻንጉል የመተከል ወዘተ ህገወጥና አውሪያዊ ተግባራትን መዘርዘሩ ሳይፈልግ በዚህ በአዲስ አበባ በርካታ ማሳያዎችን መዘርዘር ይቻላል። የኢትዮጵያ ህዝብም ሆነ የአዲስ አበባ ህዝብ በኑሮ ውድነት በሸቀጦችና መድኃኒት እጥረቶች እየተሰቃየ ያለው መንግስት ተብዮና ህግ ተመለሱ በማይላቸው ስርዓት ተራሽ ባለሀብ ተብዮች ናቸው። ወያኔ ኢህአዴግና ኦዴፓ ብልጽግና የፈጠራቸው ባለሀብቶች ከጥፋታቸው ተመለሱ የሚል መንግስትና ህግ የሌለ ለመሆኑ ማሳያዎች ናቸው። በአዲስ አበባ የሚፈጸሙ የዝርፊያ የግድያ የድብደባ ተግባራት የመከላከያ ወይም የፖሊስ መለያ የለበሱ መሆናቸው ከጊዜ ወደ ጊዜ ቁጥሩ እየበረከተ መምጣቱ ሌላው አስረጅ ተግባር ነው። የአዲስ አበባ ህፃናት ወንዶች ሳይቀሩ ለተመሳሳይ ጾታዊ ጥቃት መጋለጣቸው ያዛውንት እናቶች በግዳጅ በደፈርና በወንጀል ፍጻሜዎች ላይ ህጋዊና መንግስታዊ ተግባር ሲወሰድ አለመታየቱና እየሰፋ መምጣቱስ ምንድነው የሚነግረን? የመንግስትና ህግ መኖርን ወይስ አለመኖርን? በርካታ ወገኖች ላስከፊው የስደት ህይወት እየተዳረጉ ያሉት በደህንነት ብቻ አይደለም። የደህንነቶቻችን መንስኤዎች ሰውና ስርዓት ተራሽ መሆናቸውን አውቀውና እነዚህን ህገወጥ ተግባራትን የሚገራ መንግስትና ህግ አለመኖሩን አውቀው መሆኑን መዘንጋት ስህተት ነው። የኢትዮጵያ ሀገራችን መንግስትና ህግ አልባ አገር መሆን ማሳያዎችን በእነዚህ ብቻ መገደብ አይቻልም። ዘርፈ ብዙና ስርሰደድ መሆናቸው ሳይጠፋን እኛ ተባብረን ልናጠፋቸው ይገባል ባይ ነኝ። ኢትዮጵያ ሀገራችንን ከተጋረጡባት አደጋዎች መላቀቅ የምትችለው ተባብረን ትግላችንን በመቀጠል ብቻ ነው። በአፍ በስሟ እየማሉ በተግባር እየጠሉ ከሚገዙ አዘረኞችና ጽንፈኞች ያላቀን በአፍቃሪ ልጆቿ ጠንካራ መንግስት በዲሞክራሲ መርህና አካሄድ በመስረት ሲቻል ብቻ ነው። የዘረኞች ኢትዮጵያን ማጥፊያ መሳሪያቸው የሆነው የወያኔ ህገ መንግስት ተቦጫጭቆ ተጥሎ በመተኩ ሁሉን በእኩል የህግ ከለላ ሰጪ የሆነ ህገ መንግስት አሁን ስናደርግ ብቻ ነው። ኢትዮጵያን ከንግዲህ እየጠሉ ከሚገዟትና ከሚዘርፏት ዘረኞችና ጽንፈኞች ነጻ ስትወጣ ብቻ ነው። ኢትዮጵያ የጥቂት ዘረኞችና ጸረ ኢትዮጵያ ኃይሎች መፈንጫና መበልጸጊያ ሳትሆን የኢትዮጵያውያን ሁሉ የእኩል አገር መሆኗ በተግባር ሲረጋገጥ ብቻ ነው። እነዚህ ሁሉ ጣራቶቻችንን በመለመን ወይም በመለማመጥ የሚገኙ ሳይሆኑ በተባበረ ትግላችን ብቻ መሆኑንም በውል መረዳትና ማጤንም ይገባል። ለዚህም ሁሉን ያሳተፈ የሽግግር መንግስት መስረታ የነገ ሳይሆን የዛሬ ጥያቄያችን ነው የሚባለው። አንድ አይን ያለው ባሻው አይጫወትም፣ አንድ አገር ያለው ባንዲት አገሩ የሚመጣ የፍርሻ ተግባርን በጽናት መታገል እንጂ በዝምታ መመልከት የለበትም። ጆሮ ሲሰለቸው ከዘለዳው ሰውነት ሳይታክት ደከመኝ ሳይለው ቀድሞ ስራ ቋሚው የጆሮ ታምቡር ነው። አደከመው መሰል የጨረባው ተስካር ትርኪ ምርኪ ወሬ የማይሆን ክርክር ጆሮ ተሰላቸ ባስራ ቀበጠር። አካላቱ ላቸው በራስ ከወሰኑ አብሮ የመኖሩ ያከተማል ዘመኑ አንድ አካል መባሉ ከቀረ ተረስቶ ይዘጓል አንድ ባንድ ከመቃብር ገብቶ ዛሬ በጆሮው ላይ ጀምሮ አለመስማት ነገም ይቀጥላል አይኑ ላለማየት ተነጣጥለው በቆም ሲገድሉት እያየ በሶቱን በጥርሱ ከልሎ በሳቁ ተመስገን ይያለ ለክሶን መደበቁ ለምን ብሎ ይሆን የሆነውን ትቶ ያልሆነን የሚሻ እየደበደበው እየአባረረው በግር ስር ተልከስካሽ መሆኑ እንደውሻ መላ ሰውነቱ በጊዜ ካልነቃ አምሮ ከዛለ ሰው ባሉ አበቃ በውስጡ ማዳመጥ ከሰለቸው ጆሮ ምንም ፋይዳ ይኖረው ቆዳው ተደምሮ ስለዚህ ጆሮ ወይ ተመለስ በስራ አታወርደው ሰውን በባዶ አቆብቆበ ብሎ ማስጠንቀቂያው አሁን ነው ሰዓቱ ሁሉም ሳይዳፈን ሳይዘጋ ቤቱ ምንም ባይቻልም መርጦ ደህና መስማት አሰሱን ገሰሱን ካለበት አትቆጥት በራስህ ዝምታ አትፍጠር ገዳም አንተ ዝም ስላልክ ወይ ስላጨበጨብክ ጆሮህ አይሰማም ድምጽ አልባ ምት ይሁን ረቂቅ ዜማህ አትውጣ አደባባይ ቁም በማህሌትህ ያኔ ይሰማሃል አቋቋም መረግቱ ደብተራነትህ ሃሌሉያ ለአብ ሃሌሉያ ለወልድ ለመንፈስ ቅዱስ እምነትና ጽናት ባገር ሲነግስ ድል ለኢትዮጵያ
የልዩነቱ ሀቅ የመሰረታዊ አቋም እንጂ የፊደል አጻጻፍ ጉዳይ አልነበረም። ተወደደን ተጠላ ሀገሪቱ አሁን ባልተጠበቀ የለውጥ ሂደት ላይ ትገኛለች። የለውጡን መንስኤ እንጂ ሂደቱን አቅጣጫውንና መዳረሻውን በትክክል ተንትኖ ለማወቅ በቂ ግንዛቤ ያላቸው በጣም ውህዳን ናቸው ቢባል ከእውነት የራቀ አይሆንም። ለውጡን እንመራለን የሚሉ ወገኖች ሁኔታውን ያመጣው ህዝባዊ አመጽ መሆኑን ሊገነዘቡት ይገባል። አይነተኛ ባለቤቱ ያው የኢትዮጵያ ህዝብ እንደሆነ እርግጥ ነው። ታሪኩም ሆነ ሀገሩ የመላው ህዝብ ብቻ እንደሆነ ሊታወቅ ይገባል። ከዚህ መሰረታዊ እምነት ውጪ መመልከት ታሪካዊ ሀቁን መሳት ይሆናል። የታሪክ ባለቤት ምልአተ ህዝብ ነው እስከተባለ ድረስ ማንም ኃይል ቢሆን ባለፈው ትውልድ መሃል የተከናወነውን ትግል እውነተኛውን ሀቅ ሆን ብሎ ማዛባት አይገባውም። የሞራል ልዕልና ሊኖር አይችልም። ህዝብ ግን ታሪኩን በአግባቡ እያዛመደ ማየቱን አይተውም። ፍርድና ትዝብት ምን ጊዜም ቢሆን እውነትን አንግበው ከቆሙ ጋር ይኖራሉ። እውነት ልትታመም ትችል ይሆናል፣ ግን አትሞትም፣ አትከስምም፣ አትጠፋም። በዚያ ትውልድ በኩል የመሰረታዊ አቋም ልዩነት ነበር። ደርግን እንደግፍና እንቃወም የሚል የስትራቴጂያዊ አመለካከት ልዩነት እንደነበር የተመዘገበ እውነታ ነው። በአንድ በኩል በታክቲክ ሽፋን የስልጣን ጉጉትን ለማሳካት በደከሙ ግለሰቦች፣ በሌላ በኩል ደግሞ የሀገርን ስትራቴጂያዊ ጥቅም ለማስጠበቅ በታገለው የመርህ ተገዥና የህዝብ ታማኝ በሆነ ወገን የተደረገ ፍልሚያ ነበር። ደርግ የጥቂት ደጋፊ ኑሮችን ትብብር አግኝቶ ወደ ስልጣን የመቆናጠጥ አጋጣሚ ተመቻቸለት። ከዚያ በኋላ የሆነው ሁሉ ታሪክ ሆኖ ቀርቷል። ዛሬ በስልጣን ላይ ያሉ ክፍሎች ይህንን ሀቅ ሊቀበሉት ይገባል። የሚካሄደው ህዝባዊ ለውጥ ሁሉንም ወገን አካቶ መራመድ አለበት ከተባለ የሀገራችንን የትግል ታሪክ እያገናዘቡ ማየት ለዘለቄታው መረጋጋትና ሰላም የሚያስገኘው አስተዋጽኦ ቀላል አይደለም። የኢትዮጵያ ህዝብ ማየት የሚፈልገው ሲሮጡ የታጠቁት ሲሮጡ ይፈታልን ሳይሆን የረጋውታት የሚያስገኘውን ቅቤ ማየትን ብቻ ነው። ለ27 የመከራ ዘመን ወያኔ የሀገራችንን ህዝብ በርጎ ባህር እያስዋኘ ቀልዶበታል። ዛሬ ሁኔታው በመላወጥ ላይ ይገኛል። ወያኔ ወደ መቀሌ ሄዶ መሽጓል። አድፍጦ የለውጡን ሂደት በጭንቀት ይከታተላል፣ ግን አልተኛም። በስልጣን ላይ የሚገኙ ክፍሎች ትግሉን የቀጠለውን ያን አርበኛ ትውልድ ሌላው ቢቀር ሊያሽሟጥጡት አይገባቸውም። በታሪኩ ላይ ማንም ተነስቶ ያላግባብ ሲፎትተው ይከፋዋል። በመሆኑም ይህንን ኃላፊነት የጎደለውን አነጋገር አይቀበልም። ፎታቾች በሚሰነዝሩት አባባል ወደ ባሻ ሆኖ ግንባሩን አያጥፍም። እንዳስፈላጊነቱ ሁኔታውን እየገመገመ ቃል ኪዳኑን ጠብቆ ይታገላል። ተለዋዋጭ ስርዓቶችን የመደገፍ መብት እንደሚኖር ሁሉ ያንን ስርዓት ሌላው የመቃወም አቋም እንደሚይዝ ደግሞ የዴሞክራሲ መብት ነው። ልዩነቶችን በአግባብ እያቻቻሉ ማስተናገድ የዴሞክራሲ ሀሁ እንደሆነ ማመን ያስፈልጋል። የአንድን ወገን አመለካከት ብቻ እያስተናገዱ የሌላውን ሀሳብ ያለ ማስተናገድ አባዜ ጊዜው ያለፈበት ነው ብሎ መቀበል ከስህተት ያድናል። ዛሬ ከ50 አመት በኋላ የታሪክ ሀቅ ለማጣመምና ብሎም የዚያን ጀግና ትውልድ መስዋዕታዊ አኩሪ ገድል ጥላሸት ለመቀባት መሞከር ትዝብት እንጂ ከበሬታን አያተርፍም። የዛሬው ተተኪ ትውልድ እውነተኛውን የታሪክ ትምህርት እንዳያገኝም ማድረግ ይሆናል። የነበረውን የትግል ሂደት ባልሆነ ሁኔታ ለመፈረጅ የሚደረግ ጥረት ትውልድንና ሀገርን እንደ መበደል ይቆጠራል። በቻና በሸ ፊደላት ምክንያት ልዩነት ተፈጠረው ተፋጁ ማለት ከታሪክ አንጻር ተቀባይነት የማያገኝ ከመሆኑን ባሻገር ለወቅቱ ፖለቲካ ሂደት አይጠቅምም። የነበሩትን ሀቆች ክብደትና መጠን እንደማሳነስም ይቆጠራል፣ እንቅስቃሴንም ያኮስሰዋል። መቀናነስ እንጂ መደማመርን አያስገኝም። መከፋፈልን እንጂ መተባበርን አያመጣም። ትውልድንና ዜጋን ለማቀራረብ በሚደረገው መልካም ጥረት አሉታዊ እንጂ አዎንታዊ ሁኔታን አመላካች አይሆንም። የትናንቱን ትውልድ የትግል ታሪክ እያንቋሸሹ ወቅታዊውን ሁኔታ ብቻ እየሞጋገሱ እያሞካሹ መሄድ የአንድን ሀገር ታሪክ የተሟላ አያደርገውም። ያ መስዋዕታዊ ትውልድ ለሀገሩ ነፃነትና ለህዝቡ ፍቅር ቀናይ እንደመሆኑ ሁሉ ለአኩሪ ታሪኩም በዚያው መጠን ቀናተኛ ነው። አኩሪ ታሪኩን ለመጠበቅና ለማስከበር እስከ መጨረሻው ምዕራፍ መጓዝ አያታክተውም። አግባብ በሆነ መልኩ እውነተኛ ታሪኩን ባመቸው እድል ሁሉ ማስከበር ግዴታው እንደሆነ ያምናል። ይህንን ሀቅ ለማስረዳትም ቁመና አለው። በትዕቢት ሳይሆን ኢትዮጵያዊ ትህትናን በተላበሰ ባህሪ በሚያመቸው መድረክ ሁሉ ታሪኩን እያስከበረ ይቀጥላል። የሀገር መሪዎች ማሰብና መጨነቅ ያለባቸው የኋላ ልጅ ይጨነቅበት ከሚል ኃላፊነት ከጎደለው እንዝላልነት እንዳይወድቁ ነው። አብሮ ተባብሮ ለመኖር ከሚታሰበው ስትራቴጂያዊ አመለካከት ጋር መራመድ ከፈለጉ መሪዎች ለህዝብ በሚናገሩት ይፋዊም ሆነ ግላዊ አስተያየት ከህዝብ ትዝብት ጋር እንዳይጋጩ ጥንቃቄ ሊያደርጉ ይገባቸዋል። ለወቅቱ ፖለቲካዊ ጠቀሜታ ሳይሆን ከረጅሙ ሀገራዊ ጥቅም አኳያ ማሰብ አለባቸው። የራሱን አኩሪ ታሪክ አክብሮ የማያስከብር ትውልድ ለሀገሩም ሆነ ለራሱ ፋይዳ ሊያስገኝ አይችልም። ቀዳሚው ትውልድ የፈጸመውን አኩሪ ታሪክም ሆነ የከፈለውን መስዋዕት ከተኪው ትውልድ እያከበረ ካልተማረበት ሀገርን እንደ ሀገር ለማስቀጠል አስቸጋሪ ይሆናል። የነበረውንና ያለውን እያፈረሱ አዲስ ለመገንባት የሚያስችል መሰረት አይገኝም። እያፈረሱ ካልገነቡ እየገነቡ ማፍረስ ይመጣል። የሀገር ጉዳይ ሁሉ ሚዛኑን ጠብቆ መራመድ ይኖርበታል። ለወቅታዊው የፖለቲካ ጠቀሜታ ሲባል ራሱን አዋርዶ ሰድቦ ለሰዳቢ መዳረግ የመስዋዕታዊ ጀግኖችን የጥፍታ እረፍት መንሳት እንደሆነ ይቆጠራል። የፖለቲካ ስልጣን ነጣቂዎች ሁሉ በእጃችን ሁሉ በደጃችን ነው ብለው ይመኛሉ። ግን ይህ እንዳይደለ መገንዘብ ያስፈልጋል። ያ ትውልድ ትጥቅን ሲናጠቁ ሱሪን ጨምርላቸው ከሚባሉት ወገኖች አይደለም። ገናና ታሪኩን ለአላፊት አፊ ስልጣን ብሎ የሚደራደር አይደለም። ታጋይ ሲሰዋ የኋላውን እያየ በመሆኑ ያልተሰዋው ቀሪው ታጋይ ትግሉን እዳር ያደርሷል በሚል ጽኑ እምነት ነው። ትግስትና ጽናት ለታጋይ የማይነጣጠሉ ባህሪያት ናቸው። ጽናትን እንደ አክራሪነት፣ ትግስትን እንደ ተራራነት መቁጠር የዚያን ኢትዮጵያዊ ትውልድ እውነተኛ ማንነት በሚገባ አለመረዳት ነው። ጀግንነት በተለምዶ ለአቸናፊዎች ሊሰጥ ይችል ይሆናል። ቢሆንም ተቸናፊዎቹም ድንቅ ተቸናፊዎች ሆነው በመቆጠራቸው የታሪክ መጻሕፍት ቦታ ይሰጧቸዋል። ሆኖም ግን የአንዱ ውድቀት ለሌላው ትርፍ ነው በሚል እሳቤ የሚረኩ ካሉ እርካታን አያገኙትም። ያ ትውልድ ግን በራሱ ውድቀት ኢትዮጵያ ከዳነችለት ዘላለማዊ እርካታን እንዳገኘ ይቆጥረዋል። ከብስለት ደረጃ ለማድረስ የሚያስችል ጭንቅላት እንዲኖረው ዝግጅት የማያደርግ ሁሉ የስልጣኔ መሪ ሊሆን አይችልም እንደሚባለው እንደ ኢትዮጵያ ውስብስብ ችግር ያላት ሀገር ለመምራት እንዲሁ አዋቂ ሆኖ መገኘትን ይጠይቃል። የለውጡ እንቅስቃሴ ዘንቦ ሳያባራ ጤዛ ሆኖ እንዳይቀርና የነበረው አሰቃቂ ሁኔታ እንደነበረው እንዲቀጥል ለማድረግ የሚርመሰመሱትን ጸረ ለውጥ ኃይሎች እንዳንሰራሩ ለመቆጣጠር መስዋዕት የከፈለው ኃይል በአግባቡ ማስተናገድ ጠቃሚ ነው። ይህ ከሆነ ሀገሪቱን ወደ አዲስ ተስፋ ሰጪ ምዕራፍ ለማስሸጋገር የሚደረገው እርምጃ የቀለለ ይሆናል። ኢትዮጵያ ወይ ሞት ነበር ጸሎታችን፣ ሁለቱንም ሰጠን ቸሩ ፈጣሪያችን ብለው የመጡት ሁሉ በመጥፎ አጋጣሚ ሁለቱንም ማተው እንደቀሩ ሁሉ እኛም ለኢትዮጵያ የሞትን ኢትዮጵያ በህይወት መኖሯን እንፈልጋለን። የምኞታችን እንዲሳካልን በመናገርገው ትግል የማንንም ፈቃድና ቡራኬ አንፈልግም። የኢትዮጵያን ህዝብ ሙሉ ድጋፍና ትብብር ግን አናጣው። ለሌሎች ጥቅም ሲባል ህይወትን መክፈል ግን ከሞት በላይ ውርደት ነው። ተዋርዶ ከመኖር በክብር መሞት ህይወት እንደሆነ የዚያ ትውልድ አባል የሆነ ሁሉ አምኖ የገባበት ቃል ኪዳን ነው። እንቢ አሻፈረን እኛ ኖንም ባንዳ ያታስበው ይሁን ያበጣው ይፈንዳ። ኢትዮጵያ ለዘላለም ትኖራለች። አገርና ፈንደስ ነፃነት ከሌለ ቤተር ተማረ ያውሉ መክበድለ
ሰንደቃችን ኖሪኑ ኮርተሻፊ ሰንደቃችን